guyyoota taanaan barreeffamoota wantoota ijoo ta'an.
የአሜሪካ ድምጽ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 25 2017 ዓ.ም ዝግጅታችን ጀመረ። ከጎንደር ወደ ባህር ዳር ሲጓዙ የነበሩ ከባድ መኪኖች በታጣቂ ሲቃጠሉ አንድ አሽከርካሪ መገደሉ ተገለጸ።
ቦታው አዲስ ዘመን ጣራ ገደም ባለ ቦታ ነው። ልዩ ስሙ የታጠቁ ኃይሎች 6 መኪና አቃጥለዋል። የመኪና ዳታ አድርሰዋል። በመኪናዎች ላይ በድንጋጤ የወደቁ መኪናዎች አሉ። በግምት ከ10 ሹፌር በላይ ታፍነው ተወስደዋል። አንድ ሹፌር በነበረው ተኩስ ልውውጥ አንድ ሲሞት አንድ ቁስለኛ ሆኗል።
በዚህ ዙሪያ በመሽቱ ዘገባለን። ሌሎች ጥንቅሮችም ይኖሩናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው የምሽቱን መሰናዶ እየመራው አይደን ገረመው አብሬያችሁ እቆያለሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዋና አዘጋጇ ጽዮን ግርማ ናት። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮ ገበያ። ሁላችሁም አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ከአለም ዙሪያ ወደ ተሰናዱት ዜናዎች ነው የምናልፈው። አሉላ ከበደ
አመሰግናለሁ ሄደን። ጤና አስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ወደ ዩናይት ስቴትስ የሚገቡ ምርቶች ላይ አዲስ ቀረጥ መጣላቸውን ተከትሎ ካናዳ፣ ሜክሲኮና ቻይና ያጻፈውን እርምጃ እንወስዳለን አሉ። አውሮፓን ዳግም ማስታጠቅ የአውሮፓ ህብረት የተግባር ጥሪ ተሰምቷል። የሮማ ካቶሊክ ሊቀ ጳጳስ አባ ፍራንሲስ ለመጸለይ ምእመናን በቅዱስ ጴጥሮስ አደባባይ ተሰባስበዋል የሚሉት ይገኙበታል። ወደ ዝርዝሩ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ አዲስ ቀረጥ መጣላቸውን ተከትሎ ካናዳ፣ ሜክሲኮና ቻይናም በየበኩላቸው የአጻፋ እርምጃ እንወስዳለን ሲሉ አስጠነቀቁ። ዩናይት ስቴትስ ሁለቱ ዋና ዋና የንግድ ሸሪኮቿ ሜክሲኮና ካናዳ በሚልኳቸው ምርቶች ላይ የጣለችው አዲስ የ25 በመቶ ቀረጥ ዛሬ ተግባራዊ ሲሆን በተመሳሳይ ዛሬ የሚጀምረውና ዩናይት ስቴትስ በቻይና ምርቶች ላይ የጣለችው ቀደም ሲል 10 በመቶ የነበረው ተጨማሪ ቀረጥ በእጥፍ አድጎ 20 በመቶ ማስገባቷ ተገልጧል። አውሮፓን ዳግም ማስታጠቅ የአውሮፓ ህብረት የተግባር ጥሪ። ዋሽንግተን ለዩክሬን የምትሰጠውን የጦር መሳሪያ እርዳታ ድንገት እንዲቋረጥ በተደረገበት በአሁኑ ወቅት ሀሳብ የገባቸው የአውሮፓ ህብረት መሪዎች ከሩሲያ ወታደራዊ እንቅስቃሴ ጋር በተዛመደ የህብረቱን የመከላከያ አቅም ለማጎልበት በሚያስችሉ መንገዶች ዙሪያ ለመምከር የፊታችን ሐሙስ ብራስልስ ላይ እንደሚሰባሰቡ ተመልክቷል። ጥያቄው የአውሮፓ ደህንነት በተጨባጭ አደጋ ላይ ወድቋል ወይም አውሮፓ ደህንነቷን ለማስከበር የምትወስደውን ኃላፊነት ማሳደግ አለባት የሚለው አይደለም ያሉት የአውሮፓ ኮሚሽነር ኡርሱላ ቫንደርሊን ከጉባኤው አስቀድሞ በሰጡት አስተያየት በርካታ ዝርዝሮች ያቀፈውን የ840 ቢሊዮን ዶላር የመከላከያ በጀት እቅድ 27 አባል አገራት ላሉት ህብረት አቅርበዋል። አክለውም ከፊታችን ያለው ትክክለኛ ጥያቄ አውሮፓ ሁኔታው በሚጠይቀው ደረጃ ቁርጠኛ ምላሽ ለመስጠት ብሎም በሚፈለገው ፍጥነትና እቅድ ለመስራት ዝግጁ መሆኗን ማረጋገጥ ነው ብለዋል። ኮሚሽነሯ ያስተላለፉት ይህ መልእክት የዩናይትድ ስቴትስ የአጋርነት ተሳትፎ የሚጓደልበት ሁኔታ ሊፈጠር ይችላል በሚል ስጋት የአገሪቱ መሪዎች በተገኙበት በርከት ያሉ አስቸኳይ ስብሰባዎች ላይም ተስተጋብተዋል። ዋሽንግተን የአውሮፓ መሪዎች ተጨማሪ ኃላፊነት እንዲወስዱ በሚል ለዓመታት ስታሰማ የቆየችው ጥሪና የወቅቱ ሁኔታ ተደማምረው አዲሱን የአውሮፓ መከላከያ ወጪ እቅድ ቅርብ አድርገውታል። ለሮማው ካቶሊካዊት ሊቀ ጳጳስ አቡነ ፍራንሲስ ለመጸለይ ምእመናን በቅዱስ ጴጥሮስ አደባባይ ተሰባስበው ውለዋል። በመተንፈሻ አካላት ህመም ሳቢያ ጥብቅ የሕክምና ክትትል እየተደረገላቸው ለሚገኙት የሮማው ካቶሊክ ሊቀ ጳጳስ አባ ፍራንሲስ ለመጸለይ ከዓለም ዙሪያ የተጓዙ በርካታ ምዕመናን ዛሬ ማክሰኞ ሮም በሚገኘው የቅዱስ ጴጥሮስ አደባባይ ተሰባስበዋል። ቫቲካን በትላንትና ዕለት ይፋ እንዳደረገው በሮሙ የጌሚሊ ሆስፒታል የሚገኙ ሐኪሞች ከሊቀ ጳጳሱ ሳምባ ከፍተኛ መጠን ያለው ፈሳሽ ማውጣታቸው ተመልክቷል። የሕክምና አገልግሎቱ በተደረገላቸው ወቅት አባ ፍራንሲስ ንቁ እንደነበሩና ቆይቶም ሰውነት ውስጥ ጸልጎ ሳይገባ መደረግ የሚችል አጋዥ የመተንፈሻ መሳሪያ ተሰጥቷቸው እንደነበር ታውቋል። አባ ፍራንሲስ ካለፈው የካቲት 7 ጀምሮ ሁለቱንም ሳምባቸውን ላጠቃ የሳምባ ምችና የተወሳሰበ የመተንፈሻ አካላት ህመም ሕክምና ሲደረግላቸው ቆይቷል። እንደ አውሮፓውያን የዘመን አቆጣጠር መጋቢት 2013 አንስቶ የጵጵስና ስልጣናቸውን የተረከቡት አባ ፍራንሲስ ከዚያን ጊዜም አንስቶ ለረዥም ጊዜ ከአደባባይ ለማራቅ የተገደዱበት የአሁኑ የመጀመሪያው መሆኑ ተገልጧል። ግጭት በቀጠለበት ኢትዮጵያ ውስጥ በወባ ወረርሽኝ የሚሞተው ሰው ቁጥር እየጨመረ መሆኑ ተነገረ። በአንድ ወር ዕድሜ ውስጥ 4 ሕፃናት ልጆቻቸውን በወባ ወረርሽኝ መነጠቃቸውን ሳግ እየተናነቃቸው የተናገሩት አቶ ለማ ተፈራ የተባሉ በሚኖሩበት የኦሮሚያ ክልል የቀጠለው ግጭት ባይኖር ኖሮ የልጆቻቸውን ሕይወት ማትረፍ ይቻል ነበር ብለው እንደሚያምኑ አስረድተዋል። አርሶ አደሩ አክለውም በግጭቱ ሳቢያ መንደራቸው ውስጥ ለወባ መከላከያ የሚረዳ መድኃኒትና የሕክምና አገልግሎት አልነበረም ሲሉ በስልክ ላነጋገራቸው የኤኤፍፒ ዘጋቢ አስታውቀዋል። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ከዓለም ዙሪያ የተሰባሰበውን የምሽቱን ዜና ያደረሰን አሉላ ከበደ እናመሰግናለን። መሰናዶውን በመምራት ኤደን ገረመው፣ ብርሃን ኃይሉ ስርጭቱን በማቀናበር የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያው እንዲሁም ዋና አዘጋጇ ጽዮን ግርማ ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ለምሽቱ ቀዳሚ ወዳደረግነው ወደ አብይ ርዕሳችን እንሻገር። ከጎንደር ወደ ባህር ዳር ሲጓዙ የነበሩ ከባድ መኪኖች በታጣቂዎች ሲቃጠሉ አንድ አሽከርካሪ መገደሉ ተገለጸ። በአማራ ክልል ባለፈው ሳምንት አርብ የካቲት 21 ቀን 2017 ዓ.ም ከጎንደር ወደ ባህር ዳር መስመር ወደ ውጭ የሚላክ ሰሊጥ ጭነው በመጓዝ ላይ በነበሩበት ወቅት ጣራ ገዳም በተባለ ቦታ ታጣቂዎች ተኩስ ከፍተው አንድ አሽከርካሪ መገደሉን፣ ሌላ አንድ መቁሰሉን እንዲሁም ሌሎች 10 አሽከርካሪዎች መታገታቸውን ጉዳዩን በቅርበት የሚያውቁና ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ ግለሰብ ተናግሯል። የአማራ ክልል መንግስት ለክልሉ ብዙሃን መገናኛ በሰጠው መግለጫም ጽንፈኛ ሲል የጠራው ታጣቂ ቡድን አድርሶታል ባለው ጥቃት 6 ሰሊጥ የጫኑ መኪኖች መቃጠላቸውን አስታውቋል። በዙሪያ የተጠናቀረው ዘገባ ይቀጥላል።
ስሙና ማንነቱ በዘገባው ላይ ቢጠቀስ ለደህንነቱ እንደሚያሰጋው የተናገረና ጉዳዩን በቅርበት እንደሚያውቀው የገለጸ አንድ ግለሰብ በጥቃቱ አንድ አሽከርካሪ መገደሉን፣ አንድ ሌላ መቁሰሉን፣ 10 የሚጠጉ አሽከርካሪዎች ደግሞ ታግተው መወሰዳቸውን ጠቁመዋል። ጥቃቱ የደረሰው ወደ 200 የሚጠጉ ተሽከርካሪዎች በጸጥታ ኃይሎች ታጅበው እየተጓዙ በነበሩበት ወቅት ታጣቂዎቹ ወደ መጨረሻ አካባቢ ላይ የነበሩት መኪናዎች ላይ ተኩስ በመክፈታቸው እንደሆነም ተናግረዋል።
ቦታው አዲስ ዘመን ጣራ ገዳም የሚባል ቦታ ነው። ልዩ ስሙ የታጠቁ ኃይሎች 6 መኪና አቃጥለዋል። የመኪና ጉዳት አድርሰዋል በመኪናዎች ላይ። በድንጋጤ የወደቁ መኪኖች አሉ። በግምት ከ10 ሹፌር በላይ ታፍነው ተወስደዋል። አንድ ሹፌር በነበረው ተኩስ ልውውጥ አንድ ሲሞት አንድ ቁስለኛ ሆኗል። የጫኑት ኤክስፖርት ነው፣ ሰሊጥ ነው የጫኑት። ሁሉም እያንዳንዱ 400 ኩንታል ነው የጫኑ፣ ሰሊጥ ነው የጫኑ። ኤክስፖርት ጅቡቲ በጅቡቲ ነው እየተጓዙ የነበረ።
ከተቃጠሉት በተጨማሪ ጉዳት የደረሰባቸው ተሽከርካሪዎች ቦታው ላይ ቆመው እንደሚገኙ ገልጸዋል።
ማቸው ተመቷል። ይህም ቦዲያቸው ተመቷል። ተመቶ በቆሞ ነው ያሉት። ከፊትም እንደዚሁ የቆሙ አሉ፣ ተቆርጠው እንደዚህ መኪና ጎማቸው ተመቶ ነፍሶ መሄድ አቅቷቸው አምለጥ አቅቷቸው የቆሙ አሉ። በግምት ከ20 መኪና በላይ ይቆማሉ።
ግለሰቡ የድርጊቱ ፈጻሚዎች በአካባቢው የሚንቀሳቀሱ ታጣቂዎች ከማለት ውጪ የታጣቂዎቹን ማንነት እንደማያውቁ ነው የገለጹት።
የታጠቁ ኃይሎች ናቸው ግን ማን ወዴት እንዴት የሚለውን እውቅና የለንም።
በአማራ ክልል በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በቀጠለው ግጭት ምክንያት አብዛኞቹ ጭነት ማጓጓዝ ላይ የሚሰሩ ከባድ ተሽከርካሪዎች በመንግስት የጸጥታ ኃይሎች እየታጀቡ እንደሚንቀሳቀሱ አሽከርካሪዎቹ ይናገራሉ። አስተያየታቸውን የሰጡን እኚህ ግለሰብ የአሁኑ ጥቃት የተፈጸመው ጭነት የያዙት ተሽከርካሪዎች ቁጥር በመብዛቱና የአጃቢዎች ቁጥር በመቀነሱ ነው ብለዋል።
እንግዲህ እኔ ከሰባት ስምንት ጊዜ በላይ ታጅቤ ሄጃለሁ። ወጣ ገባ ይላሉ። በአጋጣሚ ግን ምንድን ነው አሁን ኮምቦይው ስለበዛ ከአቅማቸው ቁጥጥራቸው በላይ ሆኖ ነበረ። በሰዓቱ በየቦታው ከጋይንት ባህር ዳር ታጅባ ጠብቀን ነው የምንጓዘው፣ ከጎንደር ባህር ዳር እንደዚሁ ጠብቀን ነው እየተጓዝን ያለ ነው። ስለዚህ ነገር የቆየ ነው።
ሌላው በተመሳሳይ የደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁን ግለሰብ በዕለቱ ከጎንደር ወደ ባህር ዳር ሲያሽከረክሩ እንደነበር እና እነርሱ ካለፉ በኋላ ጥቃቱ መፈጸሙን ተናግረዋል። የነበረው የአጃቢ ጸጥታ ኃይል ቁጥርም አነስተኛ እንደነበረ ገልጸዋል።
መስጋ ነው። እኔ ካለፍኩ በኋላ ነው ያ የተካሄደው። ላይን እንኳን ቀጥታ አላየሁኝም። በኋላ መኪኖች እንደተካተሉ ምናምን ነው ከነ ጭነታቸው የሰማ ነው። አጋጣሚ ሙሉ ጀባ አልነበረም የነበረው፣ መከላከያ ነበረ። የራሳቸውን እንትኖች ነበረ ይዞ እየሄደ የነበረው። ግን ሁሉም መኪና ጀባ ተከትሏል።
ከአማራ ክልልና ከፌዴራል መንግስት በጉዳዩ ላይ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ትናንት ለአማራ ሚዲያ ኮርፖሬሽን በሰጡት መግለጫ የካቲት 21 2017 ዓ.ም በደቡብ ጎንደር ዞን ልዩ ቦታው ጣራ ገዳም አካባቢ ጽንፈኛ ሲሉ የጠሩት ኃይል ሰሊጥ ጭነው ሲጓዙ በነበሩ መኪናዎች ላይ ጥቃት መፈጸሙን ተናግረዋል።
ስ ያላነሱ የጭነት መኪናዎች ከጎንደር ወደ ባህር ዳር አቅጣጫ ሲመጡ ጣራ ገዳም ዝቅ ብሎ የሚገኘው ደቡብ ጎንደር የሊቦ ከምከም ወረዳ ላይ ደፍቶ ቆይቶ ጥይት በመተኮስ መኪናዎች ላይ ጎማዎችን በማፈንዳት ከጫኑት ተቀጣጣይም ሰሊጥ ፕሮዳክት ከመሆኑ ጋር ተያይዞ እሱ ላይም በአብሪ ጥይትም በምንም በመምታት ንብረቱ እንዲወድም አድርጓል። ይህ ኃይል ጎንደር ዙሪያን ማዕከል አድርጎ የሚንቀሳቀስ ጽንፈኛና ዘራፊ ቡድን ነው። በዚህ ኃይል ምክንያት ከፍ ያሉ እነዚህ 16 የሚቃረቡ መኪናዎች ሁሉም የሚቃጠሉበት እድል ቀላል ነው የነበረው። ግን የጸጥታ መዋቅሩ ተሯርጦ በመድረስ አብዛኛዎችን ማትረፍ የቻለበት ነገር ግን ስድስት ተሳቢዎች የጫኑትን ሀብት ጭምር ምናልባትም የአንዱ ተሳቢ ከኋላ የተጫነው የተረፈ ይመስለኛል እንጂ የስድስቱ መኪናዎች ሙሉ በሙሉ ዲወድም ሆኗል።
ይህ በዚህ እንዳለ በሾፌሮች ላይ በየጊዜው በታጣቂዎች የሚፈጸመው እገታ፣ ግድያ፣ ዝርፊያና መጉላላት እንዳማረራቸው በተለያየ ጊዜያት የአሜሪካ ድምፅ ያነጋገራቸው አሽከርካሪዎች ገልጸዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን ሀገር አቋራጭ የጭነት መኪና አሽከርካሪዎች በተለይ የመንግስት የጸጥታ አካላት በየከተሞች መግቢያ ላይ ገመድ ወጥረው ለሚሊሽያ፣ ለአስተዳደራዊ ስራና ለሌሎች አገልግሎቶች ክፈሉ እያሉ እንደሚያስገድዷቸው ተናግረዋል። በአንድ ጉዞ ከ10,000 ብር በላይ እንደሚከፍሉ አክለው ተናግረዋል።
የታደሱ የሚሊሻ ሎጂስቲክ በቃ ማይሉት ነገር የለም። እኛ ምንድነው እኮ ነው ደረሰኝ ማለ ልጃችን ይህ ከተማ ልማት ይላሉ። በየከተማ አንድ ቦታ ቢሆን እኮ ችግር የለውም፣ ግን በየከተማ አሁን ለምሳሌ ከባህር ዳር ከወጣሽ መራ ያለ ከመራ ዱር ቤቴ ያለ ከዱር ቤቴ ዳንግላ አለ ከዳንግላ አዲስ ቅዳም ኮሶቨር አለ ከኮሶቨር ቲሊሊ አለ ከቲሊሊ ቡሬ አለ ከቡሬ ፍኖሰላም አለ ከፍኖሰላም ደንበጫ አለ ከደንበጫ አማኔል አለ ከአማኔል ማርቆስ አለ ከማርቆስ ወጣሽ አንበር አለ ከአንበር የትኖራ ቤት ነው ወደ 11,800 ብር አካባቢ።
ባለፈው ወር የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በቀበሌ በከተማና በወረዳ የሚገኙ ዜጎች የፍተሻ ኬላዎች መዘርጋት ማቆም እንዳለባቸው ማሳሰባቸው ይታወሳል። የፍተሻ ኬላ ክፍያ ኢኮኖሚውን አዝጋሚ እያደረገና የዋጋ ግሽበትን እያባባሰ መሆኑን በመግለጽ በየቦታው ገመድ አትወጥሩ ሲሉ ጥሪ ያቀረቡት ሚኒስትሩ የኬላ ክፍያው በደሃ የከተማ ነዋሪዎችና አርሶ አደሮች ላይ የዋጋ ጭማሪ እንደሚያስከትልም አመልክተዋል። በእጀባ የሚንቀሳቀሱ አሽከርካሪዎች ላልተፈለገ የጊዜና የገንዘብ ብክነት ተዳርገናል ሲሉ ለአሜሪካ ድምጽ የተናገሩም አሉ። ከጎንደር መተማ ወደ ጃዊ የተለያዩ ሸቀጦችን በመጫን እንደሚመላለስ የነገረን አንድ የከባድ መኪና ሾፌር ለደህንነቱ በመስጋት ስሙን አየር ላይ እንዳናወል ጠይቆ ሲናገር በአማራ ክልል ውስጥ ባለው የጸጥታ ችግር ምክንያት ወደሚፈልገው ቦታ ለመድረስ በመንግስት የጸጥታ ኃይሎች ታጅቦ እንደሚሄድ ገልጾ መኪኖች እስከሚሰበሰቡና አጃቢ እስከሚመደብ 2 ሳምንት ይፈጃል፣ ይሄ ደግሞ ጊዜ ይወስዳል ብሏል።
ቆይ ለሁለት ሳምንት ያክል አጅበን ነው እናሳልፋችሁ አጥሩ ማይነት ነገር አጥዋልና እስከሚጠራቀም ድረስ ከሁለት ሳምንት በላይ በርግጠኝነት ሁለት ሳምንት እንቆማለን። በርግጠኝነት ማለት ሁለት ሳምንትን ቁመን ስለምናቅ እየቆምንም ስለሆነ አሁን አንድ ሳምንት ሆነኛ አንድ ሳምንት የሚሆን ደግሞ ቆማለሁ ማለት ነው። ይሄ ደግሞ ለኛ ጊዜያችን እየተሻማን አሁንም እነሱ የሚያደርሱን ከተወሰነ ከተማ እስከ ተወሰነ ከተማ ድረስ ነው እንጂ የሚያጅቡን ሙሉን አጅቡ አያሳልፉንም። ስለዚህ አሁንም ቀረጥ ፋኖ የሚያስከፍለው ቀረጥ አለ፣ እሱንም እንከፍላለን በተለያየ ቦታ ላይ። ስለዚህ ክፍያም እንከፍላለን። ሲቀጥል ደግሞ አሁን ትልቁ ችግር የሆነው ለእነሱ የሚተኮሰው ጥይት በብዛት ከእኛ ላይ ነው የሚያርፉ።
የአሜሪካ ድምፅ ስለ ጉዳዩ ለአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን ኃላፊ አቶ ዘውዱ ማለደ በእጅ ስልካቸው ደጋግመን ብንደውል ስልካቸው ባለመነሳቱ ምክንያት ምላሻቸውን ለማካተት አልቻልንም።
አድማጮቻችን የተከታተላችሁት ለምሽቱ አብይ ያደረግነውን ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢሰመጉ የተጣለበት እግድ ተነስቶለት ዛሬ ስራ መጀመሩን ገለጸ። በአራት የሲቪል ማህበረሰብ ድርጅቶች ላይ ተጥሎ የነበረው እገዳ መነሳቱንም ባለስልጣኑ ገልጿል። የሲቪል ማህበረሰብ ድርጅቶች ባለስልጣን ትላንት በኢትዮጵያ ሰብአዊ መብቶች ጉባኤ የኢትዮጵያ የሰብአዊ መብቶች ተሟጋች ማዕከል፣ የመብቶችና ዴሞክራሲ እድገት ማዕከልና የህግ ባለሙያዎች ለሰብአዊ መብቶች በተባሉ የሲቪል ማህበረሰብ ድርጅቶች ላይ ጥሎት የነበረውን እገዳ ማንሳቱን አስታውቋል። ከነዚህ መካከል የሆነው አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዛሬ ወደ ስራ መመለሱን ገልጿል። ኬኔዲ አባተ ዘገባለሁ።
የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን በሰብአዊ መብቶች ዙሪያ በሚሰሩ አራት የሲቪል ማህበረሰብ ድርጅቶች ላይ በተለያዩ ጊዜያት የጣለባቸውን እግድ ማንሳቱን ትናንት ሰኞ የካቲት 24 ቀን ባወጣው መግለጫ አስታውቋል። ከተቋቋማችሁለት ዓላማ ውጭ ተንቀሳቅሳችኋል፣ እንዲሁም ገለልተኛ አይደላችሁም የሚሉና መሰል የህግ ጥሰቶችን ፈጽማችኋል በሚል ባለስልጣኑ በኢትዮጵያ ሰብአዊ መብቶች ጉባኤ፣ የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል፣ የመብቶችና የዴሞክራሲ እድገት ማዕከልና የህግ ባለሙያዎች ለሰብአዊ መብቶች ላይ ለወራት ጥሎባቸው የቆየው እግድ ከትናንትናው ዕለት ጀምሮ በማስጠንቀቂያ መነሳቱን በመግለጫው ጠቅሷል። ከባለስልጣኑ ተጨማሪ አስተያየት ለማግኘት ያደረግነው ጥረት ሊሳካልን አልቻለም። እግዱ ከተነሳላቸው ድርጅቶች መካከል አንዱ የሆነው በኢትዮጵያ አንጋፋው የሰብአዊ መብቶች ተሟጋች ድርጅት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ከሁለት ወራት በላይ ተዘግቶ ከቆየ በኋላ ዛሬ ወደ ስራ መመለሱን አስታውቋል። የኢሰመጉ ዋና ዲሬክተር ተስፋዬ ገመቹ
ትላንትና ስለነበር እግዱ የተነሳው ከዛሬ ጀምሮ ሁሉም ያሉን ዋናው መስሪያ ቤትም አብቀጠና ያሉ መስሪያ ቤቶቻችን ክፍቶ ነው ስራ መስራት እንዲችሉ ነው ያደረግነው።
ከ33 ዓመታት በፊት በ1984 መስከረም ወር ላይ የተቋቋመው ኢሰመጉ ባለፈው ታህሳስ 14 ቀን በተጻፈ ደብዳቤ መታገዱን ተከትሎ በወቅቱ የቀረቡበትን ውንጀላዎች አስተባብሎ ነበር። እግዱ ከተጣለበት ጊዜ ጀምሮ ከባለስልጣን መስሪያ ቤቱ ጋር ተደጋጋሚ ውይይቶች መደረጋቸውን የገለጹት የኢሰመጉ ዳይሬክተር አቶ ተስፋዬ ገመቹ በልዩነቶቻቸው ዙሪያ መግባባት ላይ መደረሱን ተናግረዋል።
በነበሩ ውይይቶች ያው የተረዳ ነው አንዳንድ የአጥቢያይ ልዩነቶች እንዳሉ እና እንግዲህ በእኛ በኩል ልክ ናቸው ብለን የምናምባቸው ነገር ግን በባለስልጣን መስሪያ ቤቱ ወይም በሌሎች አካላት ደግሞ ሌላ ለትርጉም የተጋለጠ ነገር እንዳለው እና በሌላ አቅጣጫ ለኢንተርፕሬት እንደሚደረግ እንደሱ አይነት ነገሮች እየተረዳ ነው። እኛ በጣም ተጠንቅቀን እንደምንሰራ ነው ምናምነው። በኃላፊነት መንፈስ ገለልተኛ እንደሆነ ነው ምናምነው። ግን ያወጣቸው መግለጫዎች ለትርጉም የመጋለጥ ነገር እንዳላቸው ነው እንግዲህ እነሱም የጠቀሱልንና ስለዚህ ያ ደግሞ አጠቃላይ አገራዊ ሰላም ላይ የሚያመጣው ተጽዕኖ ስለሚኖር በምናወጣቸው መግለጫዎችም የቃላት አጠቃቀማችን ላይ ከፍተኛ ጥንቃቄ ማድረግ እንደሚገባ ይህንን አይነት ነገሮች ነው እንግዲህ የተወያየ ነው።
ኢሰመጉ ታግዶ በቆየባቸው ጊዜያት ውስጥ ለሰብአዊ መብቶች መጠበቅ የነበረው ሚና ከመገደቡ ጀምሮ በእስራውና በሰራተኞቹ ላይ በርካታ ተጽዕኖዎችና ጫናዎች መፈጠራቸውን የገለጹት አቶ ተስፋዬ በቀጣይነት እነዚህን ጉድለቶች በማሟላት ስራቸውን እንደሚቀጥሉ ማብራርተዋል። በትናንትናው ዕለት እግዱ የተነሳላቸው ሌሎች 3 የሲቪል ማህበረሰብ ድርጅቶች ወደ ስራ መመለሳቸውን በይፋ አልገለጹም። ከኢሰመጉ ጋር በተመሳሳይ ጊዜ ታግዶ የነበረው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በጉዳዩ ላይ አስቀድሞ መግለጫ ካወጣ በኋላ አስተያየት እንደሚሰጥበት ገልጾልናል። ባለፈው ህዳር ወር ላይ ተጥሎባቸው የነበረው እግድ ታህሳስ 2 ቀን ተነስቶላቸው ከአምስት ቀናት በኋላ በድጋሚ ታግደው የቆዩት የመብቶችና ዲሞክራሲ እድገት ማዕከል ካርድና የህግ ባለሙያዎች ለሰብአዊ መብቶች ኃላፊዎችን ለማግኘት ያደረግነው ጥረት ግን ለጊዜው አልተሳካም። በአራቱ የሲቪል ማህበረሰብ ድርጅቶች ላይ የተጣለው እግድ እንዲነሳ ተደጋጋሚ ጥረት ማድረጋቸውንና የመፍትሄ ሐሳቦችን ማቅረባቸውን የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት እግዱ መነሳቱን እንደሚያደንቁ በመግለጫ አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በዩናይትድ ስቴትስ ኢሊኖይ ግዛት የሚኖሩ ሙስሊም አሜሪካውያን የቅዱስ ረመዳን የጾም ወር በጀመሩበት ወቅት የስድስት ዓመቱ የፍልስጤም ተወላጅ አሜሪካዊ በመግደል በተከሰሱት ግለሰብ ላይ የጥፋተኝነት ውሳኔ ተላልፏል። የአሜሪካ ድምጿ ኬን ፋራቦ ያደረሰችን ዘገባ ስመኝሽ ቆየ እንደሚከተለው አሰናድቷለች።
በኢሊኖይ ግዛት ነዋሪ የሆኑት የቤተሰብ አባላትና ጓደኞች በዊላውራጃ የሚገኘው ፍርድ ቤት ለአርብ ጸሎት በተሰባሰቡበት ወቅት ዳኞች በግዛቱ የሚኖሩ ሙስሊም አሜሪካውያንን ባሸበረው ግድያ ዙሪያ 90 ደቂቃ የፈጀ ውይይት እያካሄዱ ነበር። የ73 ዓመቱ ጆሴፍ ዙባ የግድያና የጥላቻ ወንጀሎችን ጨምሮ የ6 ዓመት ፍልስጤማዊ አሜሪካዊ ህፃን ዌዲ አልፋዮሚን በስለት ወቅቶ በመግደልና እናቱን ሃናን ሻሂንን በማቁሰል በቀረቡበት ሁሉም ወንጀሎች ጥፋተኛ ተብለዋል።
መደሰት ይኑርብኝ መበሳጨት፣ ማልቀስ ይኑርብኝ መሳቅ አላውቅም።
የህፃኑ አባት ኦዳይ አልፋዮሚ ከፍርድ ቤቱ ውሳኔ በኋላ ለጋዜጠኞች የተሰማቸውን አጋርተዋል።
እኔ ልጁ አባት ነኝ። ልጄን አጥቻለሁ። ውሳኔው በጣም ዘግይቶ የተሰጠ ይመስለኛል።
ምንም አይነት ውሳኔ ልጃቸውን አይመልስላቸውም።
አሚና ባርሁሚ የሙስሊም ሲቪክ ማህበረሰብ ጥምረት የተሰኘ ለትርፍ ያልተቋቋመ ድርጅት ውስጥ የምትሰራ ሲሆን በመስከረም ወር በዩናይትድ ስቴትስ ህግ መወሰኛ ምክር ቤት ውስጥ የጸደቀው ዌዲ የተሰኘ የውሳኔ ሀሳብ አርቃቂ ናት። ውሳኔው የዌዲ ግድያ በፍልስጤማዊና ሙስሊም ማንነቱ ምክንያት የተፈጸመ የጥላቻ ወንጀል መሆኑን እውቅና ይሰጣል። ግድያው የተፈጸመው እንደ አውሮፓውያን አቆጣጠር በጥቅምት 7 2023 ሐማስ በእስራኤል ላይ በፈጸመው ጥቃት ከ1200 በላይ ሰዎችን ከገደለ ከአንድ ሳምንት በኋላ ነው። ዩናይትድ ስቴትስ በአሸባሪነት የፈረጀችው ሐማስ ሌሎች በመቶዎች የሚቆጠሩ ሰዎችንም አግቶ ወስዷል። ዌዲ የውሳኔ ሐሳብ ዩናይትድ ስቴትስ ለጥላቻ ወንጀሎች የሙስሊም ጥላቻ፣ ጸረ ሴማዊነት፣ ጸረ ፍልስጤምና ጸረ አረብ አድሎች ምንም ትግስት የላትም የሚለውን የአሜሪካ አቋም ያረጋግጣል። አሚና ባርሁሚ
ለዌዲ ሐዘናችንን የምንገልጽበት ወቅት ቢሆንም ዌዲ የመጨረሻው መሆኑን ለማረጋገጥ ምን እያደረግን ነው የሚለውንም የምንጠይቅበት ጊዜ ነው።
ጆሴፍ ዙባ በስለት ሲወጋቸው ሙስሊሞች መሞት አለባቸው በማለት እየጮሁ ነው።
አርብ ዕለት ከፍርድ ቤቱ ውጪ የተካሄደውን የጸሎት ስነ ስርዓት ሲመራና ለኦዲ አልፋዮሚ ሲያስተረጉም የነበረው አህመድ ሪሃብ የአሜሪካ እስላማዊ ግንኙነት ምክር ቤት የቺካጎ ቢሮ ዋና ዳይሬክተር ነው።
ይህ ከቅርብ ጊዜ ወዲህ ከተፈጸሙ የጥላቻ ወንጀሎች የከፈውና የስድስት ዓመት ሕፃን ልጅና እናቱ ላይ የሚያነጣጠር ነው። በተደጋጋሚ እንደሰማችሁት ሕፃኑ 26 ጊዜ ነው የተወጋው። ምን አይነት ጭካኔ የተሞላው እንደሆነ መገመት ትችላላችሁ። ለወላጆቹ በዚህ አስከፊ ድርጊት ውስጥ ማለፍ እጅግ አስቸጋሪ ነው። ስለዚህ ልባችን ከነሱ ጋር ነው።
ኢሊኖይ በሀገሪቱ የሚገኘው ትልቁ የሙስሊም አሜሪካዊ ማህበረሰብ መገኛ ነው። አብዛኛው ትውልደ ፍልስጤማዊም በኩክ አውራጃ የሚኖር ሲሆን ብሪጅ ቪው የተሰኘው ሰፈርም ትንሹ ፍልስጤም በመባል ይታወቃል።
ሁላችንም ወላጆች አረብም ሆን ፍልስጤማውያን እኔ ለምሳሌ ግብጻዊ አሜሪካዊ የሆንኩ ሙስሊም ነኝ። ሁላችንም በወድ አልፊዮሚ ውስጥ ልጆቻችን ሲሞቱ አይተናል። ምክንያቱም ከልጆቻችን ባንዱ ላይ ሊደርስ የሚችል ነው።
ከቺካጎ ወጣ ብሎ በሚገኘው የዌዲ ትውልድ ከተማ ፕላንፊልድ በሚገኝ የህፃናት ፓርክ ውስጥ ለዌዲ ቋሚ መታሰቢያ ለመገንባት እቅድ መያዙን ሪሃብ ጨምረው ገልጸዋል። ፍርድ ቤቱ በጆሴፍ ዙባ ላይ የቅጣት ውሳኔ ለማሳለፍ ለሚያዝያ 26 2017 ዓ.ም ቀጠሮ ይዟል። በኬን ፋራቦ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አውሮፓ በዩክሬን ያለውን ጦርነት ለማስቆም የሚደረገውን ጥረት ለመምራት በመጣደፍ ላይ ስትሆን፣ የአሜሪካው ፕሬዝዳንት በበኩላቸው ለዩክሬን የሚሰጠውን ማንኛውንም ወታደራዊ እርዳታ ትላንት ሰኞ እንዲቋረጥ አድርገዋል። እርምጃው የመጣው ትራምፕና ቮልዲሚር ዘለንስኪ ባለፈው አርብ በዋይት ሀውስ ውስጥ ባደረጉት ውይይት ትራምፕ ዘለንስኪን ጠንከር አድርገው መወረፋቸውን ተከትሎ ነው። መላው ዓለምም በዩክሬን ባለው ግጭትና በዋይት ሀውስ በተከሰተ ጉዳይ ላይ ትኩረቱን አድርጓል። የአሜሪካ ድምፅ ዘጋቢ የዋይት ሀውስ ዘጋቢ አንታ ፓውል ያጠናቀረችውን እንግድ ወልዴ ያቀርበዋል።
deal and the deal can be made very fast. It should not be that hard.
ስምምነት ላይ መድረስ አለብን። ባፋጣኝ መደረግ አለበት። ስምምነት ላይ ለመድረስ ይሄን ያህል ከባድ አይደለም። ባፋጣኝ መፈጸም ይችላል። ሩሲያ ስምምነት ለማድረግ ተሻለች የሚል እምነት አለኝ። በርግጠኝነት ደግሞ የዩክሬን ህዝብ ስምምነት ላይ እንዲደረስ ይሻል የሚል እምነት አለኝ።
ዘለንስኪ ጦርነቱ ረጅም ጊዜ ሊወስድ እንደሚችል መናገራቸውን ተከትሎ ትራምፕ ትላንት በማለዳ ዘለንስኪን በማህበራዊ መድረክ ላይ ወርፈዋል። ተንታኞች እንደሚሉት ሁሉንም ጉዳይ የያዘውን የማዕደም ስምምነት በተመለከተ ትራምፕ ቀጥሎ የሚያደርጉትን ለመገመት አስቸጋሪ ነው። አና ቦርሼቭስካያ በዋሽንግተን የቅርብ ምስራቅ ፖሊሲ ተቋም ተመራማሪ ናቸው።
የትራምፕ እቅድ አሁን ምን እንደሆነ ግልጽ አይደለም። እያየን ያለነው ባለፈው ሳምንት የሆነው አውሮፓ ሩሲያን ለመመከት ከፊት መሰለፏን መቅደሟን ነው።
አርብ ዋይት ሀውስን ለቀው የወጡት ዘለንስኪ በአትላንቲክ ውቅያኖስ ላይ በረው አውሮፓውያን አጋሮቻቸው እቅፍ ውስጥ ገብተዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ጨመቅ አድርገው አቅፈዋቸዋል። እንግሊዝ የሰላም አስከባሪ ኃይል እንደምትልክ በድጋሚ አስታውቃ ለ5000 የአየር መቃወሚያ ሚሳይል መግዣ የሚውል $2 ቢሊዮን እንደምትሰጥ ቃል ገብታለች። ኪር ስታርመር የእንግሊዝ ጠቅላይ ሚኒስትር
ሚስተር ስፒከር ኢት ኢዝ ራይት ዛት ዩሮፕ ዱ ዘ ሄቪ ሊፍቲንግ
ክቡር አፈ ጉባኤ፣ በሀገሪቱ ሰላምን ለማስፈን አውሮፓ ከባዱን ስራ መስራቷ ትክክል ነው።
በተጨማሪም ሰኞ ሩሲያ እና ዩክሬን 3 ዓመታትን ያስቆጠረውን ጦርነት በተመለከተ ሰፊ ልዩነት እንዳላቸው ለዓለም ባስተላለፉት መልእክት ላይ አሳይተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ
እንደማስበው የአሜሪካ ድጋፍ ይቀጥላል። ምክንያቱም የዩክሬን መውደቅ የፑቲን ስኬት ብቻ አይደለም፣ የአውሮፓ ውድቀት እንዲሁም የአሜሪካ ውድቀት ነው። እንደማስበው ሁላችንም ፑቲን እንዲያሸንፍ እድል መስጠት የምንሻ አይመስለኝም።
የሩሲያው ፕሬዝደንት ቭላድሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ደግሞ ቀጣዩን ብለዋል።
ጦርነቱ እንዲቀጥል ነው የሚሹት። አሁን ባለው ሁኔታ ውስጥ የዋሽንግተን ጥረትና የሞስኮ ዝግጁነት ብቻ በቂ አይደለም፣ ዋናው አካል ይቀረናል።
ይህ በእንዲህ እንዳለ ቻይናም መፍትሄ እንዲገኝ እንደምትሻ አስታውቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ቺያን
中国不是乌克兰危机的 ቻይና
የዩክሬን ቀውስን የፈጠረች ወይም የቀውሱ አካል አይደለችም። ጉዳዩን በሰላም ለመቋጨት የሚደረገውን ጥረት እንደግፋለን። የሁለቱንም ወገኖች ፍላጎት ያንጸባረቀ መፍትሄ ላይ ለመድረስ ሁሉም ወገኖች እንደሚጥሩ ተስፋ አለን።
ዋይት ሃውስ ግፊቱን እየጨመረ መሆኑን ለቪኦኤ አረጋግጧል። መፍትሄ ላይ ለመድረስ ለሚደረገው ጥረት አስተዋጽኦ ይኖረ ዘንድ አስተዳደሩ ሁሉንም ድጋፎች አቋርጦ በመገምገም ላይ እንደሆነ ዋይት ሃውስ አስታውቋል። ትራምፕ ዩክሬንን በተመለከተ ተጨማሪ የሚያስታውቁት ጉዳይ እንዳለ አመልክተዋል።
ንግግር አድርጋለሁ፣ ታውቅ ይሆናል። ነገ ንግግር አድርጋለሁ፣ እናም ነገ ምሽት አሳውቃችኋለሁ።
ይህ ንግግር ዛሬ ምሽት የሚጠበቀውና ለጥምር ምክር ቤቱ የሚያደርጉት ንግግር ነው። አኒታ ፓውል ከዋይት ሃውስ ለላከችው ዘገባ እንግዲህ ወሌ ነኝ፣ ዋሽንግተን ዲሲ።
ተከበራችሁ አድማጭ ተመልካቾቻችን፣ የምሽቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረሞ በመስተንግዶ፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ በቅንብሩ አብረናችሁ ነበርን። ጤና ይስጥልን።